ብቻ በቃ።
የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም ያብሮነት ጎዳና፣
ጋቢና ቪኦኤ፣ የአዲሱ ትውልድ ድምጽ።
ከዋሽንግተን ዲሲ አሜሪካ ድምጽ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ ማክሰኞ መስከረም 13 2012 ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል
በመፈንቅለ መንግስት ሙከራ ተጠርጥረው በቁጥጥር ስር ከዋሉት መካከል አብዛኞቹ መለቀቃቸው ተነገረ።
በተረፈ ምርመራ ድርጊቷል የሚባለው ነገር ትክክል አይደለም። ፖሊስ በራሱ የሚሰራቸው ነገሮች አሉ፣ በራሱ የሚያጣራቸው ነገሮች አሉ። እነሱን አጣርቶ ሲጨርስ የጀመራቸው ነገሮችንም በየጊዜው ህዝቡ መግለጫ እየሰጠን ያለው።
የፌዴራል ፖሊስ ኮሚሽን ኮሚሽነር እንደሻው ጣሰውን ነው የሰማናቸው። በምሽቱ ቆይታችን ዝርዝሩ ይቀርባል። በሌላ ዘገባ የባህር ዳር ዙሪያ አርሶ አደሮች ከጫት የሚገኘው ጥቅም ይቅርብን እያሉ ስለመሆናቸውን ሰምተናል።
ጫት ለግለሰብ ይጠቅማል፣ ሌሎች ሰዎችን ይገላል። እኔ ጫት ማጥፋት እፈልጋለሁ፣ ጫት ሰው እየገደለ ነው። ስለዚህ ሞዴሉን ጫት እናጥፋ።
ሰፊ የጫት ማሳ ባለቤት የነበሩትን አቶ በላይ አሰሙን የሰማናቸው ሙሉ ዘገባው ቆየት ብሎ ይሰማል። ከነዚህ በተጨማሪ ልዩ የሂሳብ ትምህርት ስጦታ ስላለው ወጣትና የዓለም መሪዎችን አምራ ስለወቀሰች ስዊድናዊት ታዳጊ የሚናገሩ ዘገባዎችም ይዘናል።
የሙዚቃ ሀብታም ይኖረናል። አብረናችሁ የምናመሸው እኔ ሀብታሙ ስዩም ነኝ።
እኔ ደግሞ ኤደን ገረመው።
ቅድሚያ አጫጭር ዜናዎች እናሰማችኋለን። አብራችሁን ስለምታመሹ ከሁሉም አስቀድመን እናመሰግናለን።
ከዜናዎቹ ጋር ተመልሰን መጥተናል። በደቡብ ክልል ደቡብ ኦሞ ዞን በሚገነቡ የስኳር ፋብሪካ ሰራተኞች በታጠቁ ኃይሎች ጥቃትና የግድያ ወንጀል እየተፈጸመባቸው መሆኑን ለቪኦኤ ተናገሩ። የኢትዮጵያ ስኳር ኮርፖሬሽን የሰራተኞች ማህበር ሰራተኞች እየተገደሉበት እንደሆነና አንዳንድ ሰራተኞችም ከስጋት የተነሳ ስራ ትተው እየወጡ መሆናቸውን አረጋግጧል። በደቡብ ክልል ሰላምና ጸጥታ ቢሮ በበኩሉ ባለፉት ሁለት ሳምንታት ውስጥ በነፍስ ግድያና በከባድ ወንጀል የተጠረጠሩ 40 ግለሰቦች በቁጥጥር ስር መዋላቸውን ገልጾ ቀጠናውን በህገወጥ መንገድ ከታጠቁ ኃይሎች የማጽዳት ዘመቻ ማካሄድ መጀመሩንም አስታውቋል። ዘገባውን ያደረሰን ዮናታን ዘብዴዎስ ነው።
በሁለቱ የቦይንግ ኩባንያ 737 ማክስ አውሮፕላኖች በደረሱ አደጋዎች የሞቱት 346 ሰዎች ቤተሰቦች እያንዳንዳቸው ወደ $145,000 የሚጠጋ ካሳ ከኩባንያው ሊሰጣቸው መሆኑ ተዘግቧል። ቦይንግ በኢንዶኔዥያና በኢትዮጵያ በደረሱ አደጋዎች ለሞቱት ሰዎች ቤተሰቦች ካሳ የሚውል $50 ሚሊዮን መመደቡን ማስታወቁ ይታወሳል። በዚህ መሰረት የካሳ መቀበያ ማመልከቻውን ትናንት ሰኞ መቀበል የጀመረ ሲሆን ማመልከቻውን መቀበል የሚያቆምበት የጊዜ ገደብ እንደ አውሮፓውያን አቆጣጠር ታህሳስ 31 ማለትም በኢትዮጵያ አቆጣጠር ታህሳስ 21 2012 ዓመተ ምህረት ይሆናል። የቦይንግ ዋና ስራ አስፈጻሚ ዴኒስ ሚሊንበርግ ባወጡት መግለጫ የካሳ ፈንዱ መከፈቱ በአደጋው የተጎዱ ቤተሰቦችን ለመርዳት በምናደርገው ጥረት አንድ ትልቅ እርምጃ ነው ብለዋል። ቦይንግ እንዳለው በኩባንያው ላይ ክስ የመሰረቱ ቤተሰቦችም ጭምር የመክሰስ መብታቸውን መሰረዝ ሳይገደዱ ካሳውን ለመቀበል የሚችሉ መሆናቸውን ነው ኩባንያው ያመለክተው።
የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ዓለም በጸረ የአየር ንብረት ለውጥ ትግሏ እየተሸነፈች ናት ሲሉ አስጠነቀቁ። በመንግስታቱ ድርጅት ዓመታዊ ጠቅላላ ጉባኤ ላይ ባደረጉት ንግግር ይህን ያሉት ዋና ጸሐፊው፣ ሆኖም አሁንም ቢሆን የዓለም አቀፉን ክስተት አንድምታዎች ለመቀልበስ ጊዜ አለ ሲሉ አክለዋል። ካሁን ቀደም ያልነበረ የአየር ሙቀት፣ የማያባሩ ዝናቦችን እያየን ነው፣ ሳይንሱም ሊካድ የማይችል ነው ያሉት ጉተሬስ ዓለም እየተንቀሳቀሰ ቢሆንም በተገቢው ፍጥነት ባይሆንም በትክክለኛው አቅጣጫ እየተጓዘ ነው። ያም ከከርሰ ምድር የሚወጡ ነዳጆችን መጠቀም እየተወ ወደ አረንጓዴ ኢኮኖሚ እያመራ ነው ብለዋል። ዝርዝሩን በዛሬ ምሽት አብይ ፕሮግራም ላይ ርዕስ ሆኖ እናገኘዋለን።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከዩክሬን ፕሬዚዳንት ጋር በቴሌፎን ከመነጋገራቸው ጥቂት ቀናት አስቀድመው ለዚያች ሀገር የተመደበውን $400 ሚሊዮን እርዳታ እንዳይለቀቅ አዘው እንደነበር አረጋገጡ። ስለ ጉዳዩ ከወጣው ጥቆማ በተያያዘ ኮንግሬስና ዋይት ሀውስ በሳጣ ገባ ተጠምደዋል። ፕሬዚዳንቱ በኒውዮርክ የተባበሩት መንግስታት ድርጅት ለጋዜጠኞች በሰጡት ቃል ለዩክሬን የሚሰጠው የእርዳታ ገንዘብ እንዲያዝ ያዘዝኩት የአውሮፓ ሀገሮች ተጨማሪ እርዳታ እንዲያዋጡ ለመሞከር ብዬ ነው ብለዋል። እርዳታውን መያዝ በተመለከተ ገንዘቡ ተሰጥቷል። ነገር ግን በፊትም ቢሆን ስናገር ቆይቻለሁ፣ አሁንም ቢሆን አውሮፓና ሌሎች ማገሮች ለዩክሬን እርዳታ ካላዋጡ እርዳታ መያዜን እቀጥላለሁ ብለዋል ትራምፕ።
አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ ፕሮግራሞች ጋር አብራችሁን አምሹ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ መደመጡን ይቀጥላል። ሀብታሙ ስዩምና ኤደን ገረመው አብረናችሁ እናመሻለን። ወደ ቀዳሚው ዘገባ እንሻገር። ሰኔ 15 2011 ዓ.ም በአዲስ አበባና በባህር ዳር ከተሞች የተፈጸሙ የባለሥልጣናት ግድያዎችን ተከትለው መፈንቅለ መንግሥት ለመፈጸም አሲረዋል በሚል 300 ያክል ተጠርጣሪዎች በፖሊስ ቁጥጥር ስር መሰንበታቸው ይታወሳል።
እነዚህ ተጠርጣሪዎች በተገቢው ጊዜ ውስጥ ወደ ፍርድ ቤት አልቀረቡም የሚለውን ጨምሮ በአጠቃላይ የፖሊስ ምርመራ ሂደት ላይ ቅሬታዎች ሲሰሙ እንደነበርም ይታወሳል። ከአሜሪካ ድምፅ ዘጋቢ እስክንድር ፍሬው ጋር ቆይታ ያደረጉት የፌዴራል ፖሊስ ኮሚሽን ኮሚሽነር እንደርሻው ጣሶ ግን በቁጥጥር ስር ከነበሩት መካከል አብዛኞቹ ተፈተዋል ብለዋል።
በጣም አመሰግናለሁ ስለ ጊዜው ኮሚሽነር እንደሻው ጣሰው፣ የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል። በሰኔ 15ቱ ጥቃት የአማራ ክልል ፕሬዝዳንት እንደዚሁም የጦር ኃይሎች ጠቅላይ ኤታማዦር ሹምን ጨምሮ የተለያዩ ከፍተኛ ባለስልጣናት ተገለዋል። የምርመራው ሂደት ምን ላይ ይገኛል? እንግዲህ ከሰኔ 15 በኋላውን ጥቂት ወራት ተቆጥረዋል ኮሚሽነር።
ይሄ ድርጊት ሲፈጸም ከኋላው በርካታ ነገሮች ሊኖሩት ይችላሉ፣ በርካታ ዝግጅቶች ሊኖሩት ይችላሉ ተብሎ እንደታሰበ በወቅቱ በሰጠነው መግለጫም አጠር ያለ ነገር ሰጠናል። ምርመራው የባህር ዳሩም የአዲስ አበባውም አልተቋረጠም፣ እየተከናወነ ነው ያለው። ይሄ ምርመራ ግን በውስጡ በርካታ ነገሮች ሊይዝ ስለሚችል፣ ሁለተኛ የወንጀል አፈጻጸም አጠቃላይ ስርጭቱ፣ አደረጃጀቱ በርካታ ነገሮች በውስጡ ሊኖሩት ስለሚችሉ ምርመራው የተወሰነ ጊዜ እንደሚወስድ ይታወቃል። በተረፈ ምርመራ ዘግይቷል የሚባለው ነገር ትክክል አይደለም። ፖሊስ በራሱ የሚሰራቸው ነገሮች አሉ፣ በራሱ የሚያጣራቸው ነገሮች አሉ። እነሱን አጣርቶ ሲጨርስ የጀመራቸው ነገሮችንም በየጊዜው ለህዝቡ መግለጫ እየሰጠን ያለው ተጨማሪ መግለጫዎችም እንዳለቁ ምንሰጥ ይሆናል።
የባህር ዳሩና የአዲስ አበባው ሲሉ ኮሚሽነር፣ በተናጠል ነው እየተካሄዱ ያሉት ሁለቱ ምርመራዎች ወይስ አንድ ላይ ነው?
አይ አንድ፣ ያው ስያሜያቸው እንደዛ ስለሰየምናቸው ነው። በባህር ዳር የተፈጸመ ኬዝ አለ፣ አዲስ አበባ የተፈጸመ ኬዝ አለ። ሁለቱ ኬዞች በአንድ ቀን ነው የተፈጸሙት። እያንዳንዱ ኬዝ የራሳቸው መነሻ ሊኖረው ይችላል። ምርመራውን መሰረት አድርገን መጨረሻ ስናጠቃልል የምንሰጠው ነገር ይኖራል። በዚህ ውስጥ የሚታዩ በርካታ ነገሮች አሉ። ያው አሁን ከፖሊስ ስራ አንጻር ከዚህ በላይ ዝርዝር መረጃ መስጠት ብዙ አይጠበቅብኝም። ዋናው ግን ምርመራው እየተከናወነ መሆኑ፣ የዚህ ምርመራ ደግሞ አጠቃላይ ውጤት ሲታወቅ እሱን መሰረት አድርገን ደግሞ ለሚመለከተው አካልም ለህዝቡም በይፋ እንደሚገለጽ ብቻ ለማስታወቅ ነው ዛሬ የሚችለው።
ቀጣዩ ሂደት ምንድን ነው የሚሆነው ኮሚሽነር? አሁን ምርመራው ተጠናቀቀ እንበል በእናንተ በኩል፣ ከዛ ምንድን ነው ሂደቱ?
ምርመራ ከተጠናቀቀ በኋላ የራሱን የቻሉ ፕሮሲጀሮች አሉ። መጀመሪያ በምርመራ ውስጥ የተያያዙ ተጠርጣሪዎች ሊኖሩ ይችላሉ። ድጋሚ እነሱን መሰረት አድርገን ሌሎች ያልደረስንባቸው አካሎች ካሉ እነሱን እንደገና የማጣራት ከተጣራ በኋላ ማንኛውም የወንጀል ድርጊት የተፈጸመበትን አግባብ መሰረት ተደርጎ የሚካሄድባቸው ፕሮሲጀሮች አሉ። ፕሮሲጀሩ በዛን ጊዜ የሚቀጥል ይሆናል።
ከዚሁ ከሰኔ 15ቱ ጥቃት ጋር በተያያዘ በጥርጣሬ በሚል አላግባብ በርካታ ሰዎች ታስረዋል በሚልም በመንግስት ላይ ሲሰነዘሩ የቆዩ ትችቶች አሉ። ባለፉት ወራት እርስዎም እንደሚረዱት እንደሚያውቁት፣ በዚህ ላይ ምንድን ነው የእርስዎ አስተያየት? እነኚህ ሰዎች ጣፋንታስ ምንድን ነው የሚሆነው?
ሰምቻለሁ። መጀመሪያ በአጠቃላይ የተጠረጠሩ ሰዎች እና የታሰሩ ሰዎች ከ300 በላይ ነበሩ።
በአዲስ አበባም በባህር ዳርም ማለት ነው?
አዎ፣ ከዚህ በላይ ሰው ከታሰረ በኋላ በየጊዜው እየተጣራ አሁን በቁጥር ከመቶ የበለጠ ሰው አይደለም ያለው ጉዳዩን ክትትል እየተደረገበት ያለው። ስለዚህ አሁን ዋናው ችግሩ መጀመሪያ የታሰረውን ቁጥር እንደተናገረ ሁላ ሰው ሲፈታም ሰው ስለማይናገር ነው። እኛ ተናግረናል፣ ሚዲያዎች ደግሞ መረጃውን ወስደው ከኛ በዚህን ጊዜ እዚህን ያህል ሰው ነበር፣ ከዚህ ሳይል እዚህን ያህል ሰው ታስሯል ተብሎ መናገር አለባቸው። በተረፈ ግን በህግ ቁጥጥር ስር ያሉ ሰዎች በተመለከተ አጠቃላይ ነገር ሲጠናቀቅ ወዴት ይወስዳል የሚለው ነገር ያን ጊዜ የሚታይ ነው የሚሆነው። ያለ አግባብ ታሰረ የሚል ነገር እኔም ሰምቻለሁ። ማን ነው ያለ አግባብ የታሰረው? ማን ነው ጉዳዩን እያጣራ ያለው? ያለ አግባብ የሆነበት ምንድን ነው? ጀስቲፋይ አድርጉ ሲባሉ ግን ማንም ሰው ይህን ጉዳይ ጀስቲፋይ ማድረግ አይቻልም። ህግ ለሁሉም እኩል አገልግሎት እየሰጠ ያለው በአሁኑ ሰዓት ለአንዱ ከፍ ያለ አገልግሎት ለአንዱ ዝቅ ያለ አገልግሎት አይሰጥም። ያጣራል። እያንዳንዱ ሰው ችግር ካለበት ችግሩን መሰረት አድርጎ ወደ ቅጣት ይገባል። ችግር ከሌለበት ደግሞ እየተጣራ ይለቀቃል። ይሄ ብቻ አይደለም። በየጊዜው በሚያጋጥሙን አንዳንድ ኬዞች አንዳንድ ሰው ከ24 ሰዓት በታችን ተጣርቶ ከ8 ሰዓት በታችን ተጣርቶ ችግር ከሌለበት ወዲያው ይለቀቃልና ያው ሲዘገብ ሙሉ መረጃ ስለማይዘገብ ነው ችግር እየፈጠረ ያለው።
እርሶ መንግስትም በተለያየ ኃላፊነት ላይ ያሉ እንደርሶ የሚገለጹት ነው ወደ 300 ሰው ነው የታሰረው የሚለው። ነገር ግን አንዳንድ ፓርቲዎች ለምሳሌ የኛ አባላት ብቻ እንኳን የታሰሩት ከዛ ይበልጣሉ፣ መንግስት እየጠቀሰ ያለው ቁጥር ከዚህ ጉዳይ ጋር በተያያዘ ተታሰሩ በሚል እየጠቀሰ ያለው 300 ትክክለኛውን አሃዝ አያሳይም በሚል የሚናገሩትም አለና በትክክል 300 ናቸው ወይ ኮሚሽነር እንደሻው እስከ የታሰሩት ተጠርጥረው?
ያው የሰው በስምና በሊስት አለ፣ ዝርዝር አለ፣ ሁለተኛ በቁጥር አለ። ያ ብዙ ቁጥር አለኝ የሚለውን ሰው በተግባር እያቀረበ አይደለም ያለው። ሁለተኛ የታሰረው ሰው በፖለቲካ አመለካከት አይደለም። በፖለቲካ አመለካከት አሁን ሰው አይታሰርም። በነበረው አጠቃላይ እንቅስቃሴና በውስጡ ባለው ጉዳይ ተጠርጥሮ የተያዘ ሰው እንጂ ከሌሽን ፖለቲካ አመለካከት ስለተከተለ ይህን ስላደረገ አይደለም። እንደሱ ቢሆን ኖሮ ብዙ ሰው ይታሰር ነበር። በየቀኑ ፌስቡክ ላይ የሚሰራጩትን ነገር እናንተም ታያላችሁ። በየቀኑ የሚደረገው ስድብ፣ በየቀኑ የሚደረገው ነገር እሱን ተከታትለን አይደለም እኛ የምንይዘው። አክቹዋል ተጠርጣሪ የሚባለው ነው። ሁለተኛ ከፓርቲዎች አካባቢ ያለ አግባብ ከኛ ሰው ተይዞብናል የሚልም ነገር ሰምቻለሁ። ያ በአግባብ ነው አላግባብ ነው የታሰሩት የሚለው የምርመራ ውጤቱ ሲያልቅ ነው ነገርና ሊጠቃለን የሚችለው። እያንዳንዱ ሰው በዚህ ጉዳይ ውስጥ የነበረው ሚና ነበረው አልነበረውም የሚለው ምርመራው ነው የሚያረጋግጠው እንጂ የፓርቲ አባል ሊያረጋግጥ አይችልም፣ ሌላም ሰው ሊያረጋግጥ አይችልም። የምርመራው ሂደትና ተመርማሪው ሁለቱ ያለበት።
ኮሚሽነር እንደሻው ጣሰው የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀኔራል፣ በጣም አመሰግናለሁ በአሜሪካ ድምጽ ሬዲዮ አድማጮች ስም።
እኔም አመሰግናለሁ።
በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው፣ ከአሜሪካ ድምጽ ራዲዮ ነው ወደ እናንተ በመደመጥ ላይ ያለው።
እንግዲህ ጫት በኢትዮጵያ ወጣቶች ላይ ያደረሰ ያለው ጉዳት ተደጋግሞ ተወስዷል። ይሁንና ይሄን ተክል በማልማት ኑሯቸውን የሚደጉሙ አርሶ አደሮች መበራከት ወጣቶችን ከሱሰኝነት ለማስጣል በሚደረገው ሙከራ ላይ ፈተና መተው እሙን ነው።
ከአንድ ሺህ ሄክታር በላይ ማሳ በጫት ከተሸፈነባቸው የባህር ዳር ዙሪያ ወረዳዎች እየተሰማ ያለው ዜና ግን ተስፋ ፈንጣቂ ይመስላል። ለወትሮ ጫት በማልማት ይተዳደሩ የነበሩ አርሶ አደሮች ከጫት የምናገኘው ትርፍ ይቅርብን እያሉ ነው። ፊታቸውን ወደ ሌሎች አማራጮች እያዞሩ እንደሆነም ተሰምተዋል። አስቴር ምስጋናው ዝርዝር ዘገባ አላት።
አቶ በላይ አሰሙ በባህር ዳር ከተማ በጊሽ አባይ ቀበሌ ልዩ ስሙ አባ መከተ በሚባል አካባቢ ሰፊ የጫት ማሳ ያላቸው አርሶ አደር ናቸው። ለ11 ዓመታት ያህል በጫት ምርት ጠቀም ያለ ገንዘብ ቢያገኙም አንድ ልጃቸውን ግን በጫት ሱስ ምክንያት አጥተዋል። ታዲያም አቶ በላይ አንድ ልጃቸውን ያሳጣቸው ኪሳቸውን ግን የሞላውን የጫት ጥቅም ይቅርብኝ በማለት የጫት ማሳውን በአትክልትና ፍራፍሬ ቀይረዋል።
ጫት መጀመሪያ ሲተከል ያው ብር ያስገኛል ጥቅም አለው የሚባል በመስማት ነው ከሰዎች ያተከልኩትኝ እንጂ ጉዳቱን አላወቅኩም ነበረ። ከዛ በኋላ ከተከልኩት በኋላ ጫት የወጣት ሀብት የሚያሳጣ መሆኑን በመረዳት ከቤተሰቤ አንዱ ልጅ የጫት ተጠቂ መሆኑን ስሰማ ቢያንስ እኔ የበኩሌን ለመወጣት ሞዴል ሆኖ ሌሎችም ጫትን አጥፍተው በሌላ ስራ እንዲስተዳደሩ። ጫት ለግለሰብ ይጠቅማል፣ ሌሎች ሰዎችን ይገላል። እኔ ጫት ማጥፋት እፈልጋለሁ፣ ጫት ሰው እየገደለ ነው። ስለዚህ ሞዴል ነው፣ ጫት እናጥፋ። ለጫት ስራ አጥተው ጫት ለሚቀሙ ልጆች ሌላ ስራ እንፍጠር። ብዙ ጊዜ መንግስት ጋር እነጋገራለሁ በዚህ ጉዳይ ላይ መድረክ ላይ ምናምን በማገኛቸው ነገሮች ሁሉ አጋጣሚ ስብሰባዎች ላይ ምናምን ላይ ያነሰዋል ይህንን ጉዳይ። ነገራችን ላይ ጫት የሚቅሙ ሰዎች ጋር ወጣቶች ጋር ተነጋግር ያለው ቀደም ማለት ነው ወይ ጫት ጠፍቶ የሚል ነገር ነው የሚሰጡኝ ነበር። በዚህም ተነጋግረን ያው እኔ ጫቴን እንዳጠፋ አደረግኩ። ልጆችን በጥቃቅን አደራጀው፣ መንግስት ስራ ይስጣቸው ነው።
በባህር ዳር ከተማ በርካታ ጫት ቃሚ ወጣቶች ቢኖሩም ካነጋገርኳቸው መካከል እንደ አቶ በላይ ሁሉ ጫት ቢጠፋ ትውልድ ይድናል የሚል አስተያየት የሰጡኝ ወጣቶችም አግኝቻለሁ።
ወርቁ ወንየው ይባላል። 16 ዓመት ቅም ያለው ያው ጉዳቱ የሚታወቀኝ ጫት የሆነ ስራ ምናምን መስራት አይችም ያስቀምጥሻል። ስለምቀመው ስራ ስለሌለ የጫት ወጪዎችን ማገኛቸው ያው በዚህ በአካባቢው ያሉት ሰዎች አንዱም የሆነ ነገር ሲልከኝ እነዛም በማገኛቸው ሳንቲሞች ይገዛሉ። አዛም አልፎ ደግሞ ለምን አልቃመም ብለው እንኳን ዝም ብለው ይሰጡኛል ሁላ።
ጫት ቃሚዎች ትተሳሰባላቸው?
ተሳሰባለን። ግን ያን ሀሳብ ለስራ ለቁም ነገር ቢያደርግልን ጥሩ ነበር። ያው ቃም እንቃም ነው።
በየትኛው አማራጭ ነው አሁን አንተ ጫት ልታቆም የምትችለው? ቢወደድ ነው ወይስ ቢጠፋ?
አረ ቢጠፋ ነው የምመርጠው። ከሚወደድ ቢጠፋ ነው የምመርጠው። ብር እየተወደደ ባለበት ዘመን የት ይመጣል ገንዘብ? ያው ቢጠፋ ደስ ይላል። እኛም ለውጥ ይኖረናል ብዬ አስባለሁ እንጂ ቢወደድማ በቃ ትታገያለሽ። አሁን እኮ እንደ ምግብ እኮ አድርገነዋል። ተወዶ ግን አፍታምና ደሃ ብሎ ከለያየና ይደብረኛል።
አቶ በላይ የጫት ማሳን ባትክልትና ፍራፍሬ መቀየር ስራ በርሳቸው ብቻ አላቆምም። በአካባቢያቸውም የሚገኙ አርሶ አደሮችን ተጽዕኖ ፈጥረው ሐሳባቸውን እንዲቀይሩ አድርገዋል።
አካባቢ ሰዎች ጋር አንዳንድ በጣም ሰፋፊ ጫት ያላቸው ሰዎችና ይሄንን ጉዳይ እንደኔ የሚቃወሙ ሰዎች ጋራ ተነጋገርነ። ቅድሚያ ማለት ነው እዚታች አለ አንድ ምስጦፋ ታደሰ የሚባል ሰፊ መሬት ነው ያለው፣ ከኔ በጣም ጥፍ የሚበልጥ መሬት። እሱ አጠፋ፣ በዶዘር ነው የቆፈረው። ያው እኔ አቅሜ ጋር ሆኖ እንደምታየው ጉልጭማው አለ እንዲደርቅ ብዬ ያስቀመጥኩት፣ እሱ እንትን ያስቆፈረው። ሽንኩራ ገዳ ነው የተተከለ ማለት ነው። አሁን እየደረሰ ነው ሽንኩራ ገዳ። ሙዝ፣ አቮካዶ፣ ብርቱካን፣ ሌሎችም ቢሆኑ ከአዲስ አበባ ትጭ ነው የሚወጡ ፍራፍሬ ላይ ባህር ዳር አበይን ያህል ይዘን ጣና ዳር ተቀምጠን የሁሉ መሬት እያለን ግን ፍራፍሬ እንኳን አመርተን ለባህር ዳር መመገብ አልቻልንም። እኛ የምናመርተው የሚገለው እንጨትን በመሆኑ ማለት ነው። ተነጋግረን ጠየቅን፣ ምርጥ ዘር እንዲመጣልን፣ ግብርና ባለሙያ መደበልን፣ በጣም አግዘውናል። ያው በገንዘብ ነው የገዛ ነው።
የባህር ዳር ከተማ አስተዳደር ግብርና መምሪያ የአትክልትና ፍራፍሬ ባለሙያ አቶ ሞላልኝ መንግስቱ እንደሚናገሩት የአቶ በላይን ተሞክሮ ወደ ሌሎች ቀበሌዎች ማስፋፋት ጀምረናል፣ ውጤትም አግኝተናል ነው ያሉት።
መጀመሪያ ለሙያተኛ ስልጠና እንሰጣለን። ሙያተኛውን ጨምሮ አርሶ አደሩን ደግሞ ስልጠና እንሰጣለን። አሁን እንደዚህ ያሉትን አርሶ አደሩ ስልጠና እንሰጣለን። ከዚያ በኋላ ወደ ተግባሩ እንገባለን። አሁን ሁለት ዓመታችን ነው ከሰራ። በአምናው ዓመት እስከ አርባ ምንጭ ድረስ የጉዞ ጉብኝት አድርገን አርሶ አደሮችና ሙያተኞችን ሙዝን የአርባ ምንጭ ላይ እንዲያው የማድረግ ስራ ከዚያ የመጡት አርሶ አደሮችና ሙያተኞች ሙዝን በስፋት እንዲሰሩ ከማድረግ አኳያ ሰርተናል። ወደ አስር ቀበሌዎች ላይ ሙዝን በአምነው ዓመት ሰርተናል። ያንን ደግሞ ዘንድሮ ቀጥለንበታል።
እንደ ባለሙያው ገለጻ ጫት ሁለት ከባድ ጉዳቶች አሉት ነው ያሉት።
አደጋው ምን መሰለሽ? ጫት ሁለት ሶስት ቀን ሊረጭ እንትን ሊለቀም ሁለት ሶስት ቀን ሲሆነው ጫቱ ኬሚካል ይረጩታል። የፈንገስ መከላከያ ወይ የተባይ መከላከያ ይረጫል። ያኔ በሁለተኛ ቀኑ የጫቱ ላይ እንትኑ ቅጠሉ ያምራል። ያ በቀጥታ ይቦጠቦጣል፣ ላይው እንዳማረ ማለት ነው። ኬሚካሉ ግን አለ። ያ ይቆረጥና ይሸጣል ለተጠቃሚ። ተጠቃሚው ማህበረሰብ ወደ ሆዱ ነው የሚያስገባው በቀጥታ። ስለዚህ አሁን ማህበረሰባችን ጫት ብቻ አይደለም እየጎዳ ያለ፣ ኬሚካል ወደ ሆዱ እያስገባ ነው፣ ወደ ሰውነቱ እያስገባ ነው ማለት ነው። ይሄ አንዱ ከፍተኛ አደጋ ነው ማለት ነው።
በባህር ዳር ከተማ አስተዳደር በእርሻ ከሚሸፈነው 15,000 ሄክታር መሬት ውስጥ 1,300 ያሉ በጫት ማሳ መሸፈኑን ከባለሙያው መረዳት ተችሏል። አስቴር ምስጋናው ከባህር ዳር።
አስቴር ምስጋናውን ለዘገባው እናመሰግናለን። ወጣቶችን በተለያዩ ጉዳዮች ላይ የሚሰማቸውን ነጻ ሐሳብ የምናስተናግድበት ሰዓት ላይ አሁን ደርሰናል። የዛሬ ወጣቶችን የኑሮ ውድነትን መሰረት አድርገው ሐሳባቸውን እንዲያጋሩን ጠይቀናቸዋል።
በየጊዜው ስለ ኑሮ ውድነት እናወራለን። ይህ የኑሮ ውድነት በእናንተ በወጣቶች ውስጥ ላይ ምን አይነት ተጽዕኖ አሳድሯል?
ዲዳ ድሪባ ከአዳማ ኖርማሊ አሁን ይታወቃል። አሁን ኑሮ ውድነት እንዳለ ማንም ሰው ያውቃል። እና አሁን ለምሳሌ ከግሌ እኔ ስነሳ ማለት ነው ማስተርስ ለመማር እቅድ ነበረኝ። ያ ማስተርስ ደግሞ ለመማር ግድ ኮስት ሼር መክፈል አለበት። አንድ ሰው ቢኤስ ሲጨርስ አንድ 23,000 ምናምን የሚደርስ ኮስት ሼር አለ። ያ ነው አንድ አይደል ነው የምንቆጥረው። ኮስት ሼሩን ከከፈልሽ በኋላ ብዙ አይነት ጫና ነው ያለው። 2,500 ነው አሁን የወር ገቢ። ቤት ክራይ አለ። የቤት ክራይ አሁን ለምሳሌ እዚህ ጋር በጣም ውድ ነው። ፕላስ ደግሞ የምትበዩ ነገር አለ። የምን እሱ ብቻ ትራንስፖርት ራሱ የተለያየ ጫና ነው የሚፈጠርብሽ። ፋሚሊ ሜምበር አንዱን ሰው ይረዳዋለሁ። በዚህ አሁን ኑሮ አሁን እኔ ይህንን ከፍዬ ይማራሉ ካልኩኝ በቃ ራሴን እንደማወሸት ነው እንጂ ማይቻል ነው። በቃ የተሻለ ህይወት ራሱ ለመኖር በጣም ከባድ ነው። በስመ አብ ይቺ ራሱ አሁን ለምሳሌ ወር ለመድረስ ምን ያህል ክሬዲት እንዳለብን ብናስ ፈተሙኝ።
ስሜ ማስተሻ ግርማ ይባላል። የኑሮ ውድነት በጣም ከፍተኛ ለውጥ አንጥቷል በወጣቶች ላይ። መማር የሚችሉ ልጆች መማር አለመቻል ደረጃ ድረስ ኢቭን ከሽንኩርት አቅም አንስተሽ እስከ ላይኛው ድረስ በጣም ብዙ ነገር ጨምሯል እና ያ ደግሞ ያው ኑሮን ያቃውሳል። የቤት ኪራይ መጨመር፣ አንድ ክፍል ቤት 2,000 ብር ነው የምትከራዩ፣ የጤፍ መጨመር፣ ሁሉ ነገር በቃ ነዳጅ ጨምሯል። ቤተሰብን ነገር ያቃውሳል እና በጣም የኑሮ ውድነት በጣም አስከፊ ሆኗል።
Bye. ጉዳይ ተይስተው ነበር። ያው ብንሰውቀው እኔ ያለሁት ጎንደር ደብረ ታቦር ነው። የኑሮ ውድነት ከምነግርሽ በላይ ነው። ይህ ደግሞ በእኛ በተለይ በወጣቶች አብዛኞቻችን ተማሪዎች ለምናሌም ጨምሮ አሁን የራሳችን የምንለው ነገር የለም። ለራሳችን የምንለው ለዕለት እንኳን ማሟያ የምንቀበል ከቤተሰብ ነው። ከገጠር ወሰነ ከተማ ተከራይተን የምንኖረው ያንን ብትወቅሽ አሁን ባሽ ነበር ተመራቂ ነው። ስለዚህ እስካሁን ያላቸውን ቤተሰቦች ማታወቀኛል። አሁን ከኔ ብዙ ነገር ይጠብቃሉ። ያንን ደግሞ ማድረግ አልቻልንም። ስለዚህ አሁንም ከነሱ እጅ ላይ ነኝ። ስለዚህ እሱን ሀብትና ንብረታቸው ነው ከመለገበል ብዙ ነገር አስቸበቸዋለሁ። የኔም ነው እየነገርኩሻለሁ። እና አሁን እንኳን የተገኘችውን ተቀብለሽ መኖር አትችል። በቀላሉ አሁን የቤት ኪራይ አምስት መቶ ብር በላይ እንደዚሁም በደብረ ታቦር ከተማ አንድ ሽሮ እንኳን ቤቶች የሚስለኝ ከሰላሳ አምስት ብር በላይ ነው። በዚያ ላይ ልብስ ለመቀየር እንኳን ብትለይበት ትንሽ አንድ ጃኬት ከአምስት መቶ ብር እና ከዚያ በላይ ነው። ኑሮ ከምነግርሽ በላይ ናሽ። ሰው ሆኖ መፈጠርሽ ራሱ እስከሚያስጠላሽ ድረስ ነው ያለንበት ሁኔታ ነው። ለምሳሌ እኔ ከምሄድባቸው ከደብረ ታቦር ባህር ዳር ሰላሳ ሰባት ብር ነበረ አንደኛ ዓመት ሲመዘገብ የነበር ትራንስፖርት ማለት ነው። አሁን ላይ ግን ሀምሳ አምስት ብር ገብቷል። መጀመሪያ ሰላሳ ሰባት ብር ነበረ አሁን ሀምሳ አምስት ብር ነው።
የኑሮ ውድነት ትምህርት ከመማር ቤተሰብ ከመርዳት እንዳገዳችሁ ነግራችሁናል። ወደ ተስፋ መቁረጥም እንደመራችሁ ነግራችሁናል። ሁላችሁም ሀሳባችሁን ስላካፈላችሁ እናመሰግናለን።
ጋቢና ቪኦኤ ነው እየሰማችሁ ያላችሁት። ከአሜሪካ ድምፅ ራዲዮ ነው። ጋቢና ወጣቶች ላይ ያተኮረ የራዲዮ መሰናዶ ነው። ወደ ቀጣዩ ዘገባችን እናመራለን።
የዛሬው የዘጋቢዎች መስኮት ከቶሌ ፈቃዱ ጋር ያስተዋውቀናል። ቶሌ ትሪጎኖሜትሪ በተሰኘው የሂሳብ ዘርፍ ውስጥ አስቸጋሪ የሚባሉ ስሌቶችን በቀላሉ ለመፍታት የሚያስችል ብልሃት ፈጥሯል።
ቶሌ ካለ ሂሳብ ማሽን ስሌቶችን ለማቀላጠፍ የሰራውን ግኝቱን በሀገርና ዓለም አቀፍ ደረጃ ለማስመዝገብ ጥረት እያደረገ ነው። ከሙክታር ጀማል ጋር ነው ቆይታ ያደረገው። ቶሌ የግኝቱን ምንነት ከሚያስረዳበት ይጀምራል።
ፎርሙላዬ ርዕሱ ምንድን ነው? በእንግሊዝኛ ሀው ቱ ፋይንድ ዘ ቫሊዩ ኦፍ ትሪግኖሜትሪክ ፋንክሽን ዊዛውት ዘ ዩዝ ኦፍ ሳይንቲፊክ ካልኩሌተር የሚል ነው። ይሄ ደግሞ ከዚህ በፊት እንደሚታወቀው የሳይን የኮሳይን እና እንዲሁም ደግሞ የታንጀንት ቫሊዩ ለማግኘት ሳይንቲፊክ ካልኩሌተር ወይም ደግሞ ቴብል ቫሊዩ የሚባል መጠቀም አለብን ነበር። አሁን ግን በፎርሙላ ላይ ሳይንቲፊክ ካልኩሌተር ደግሞ ቴብል ቫሊዩ መጠቀም የግድ አይደለም። አሁን በፎርሙላ ላይ የፎርሙላው ፋይዳ አንደኛ ስራችንን ለመቀለል ነው። በተለይ ይሄ በፈተና ላይ የገጠሙ ችግሮች ለማስቀራት ጥሩ ቀመር ነው ብዬ አምናለሁ።
ቶሌሲ ይህንን ለማሰብ ወይ ደግሞ ይህንን ለመፍጠር ምን አነሳሳ?
ይህንን ለማስራት የገፋፋኝ አንደኛ በፈተና ላይ የሚገጠሙ ችግሮች ነው። በተለይ አሁን ይህንን ሳይን ኮሳይን እንዲሁም ደግሞ ታንጀንት እና ሌሎች እንዲሁም አሉ። ይህንን በተለይ በፈተና ላይ ብዙ ጊዜ አልቀሩም። ይህንን ችግር ለማስቀራት ይህንን ቀመር አሁን ሰርቻለሁ። ይሄ ቀመር ደግሞ በጣም ጥሩ ስራ ነው ብዬ አምናለሁ። በተለይ ፈተና ላይ የሚገጠሙና እንዲሁም ደግሞ ሳይንቲፊክ ካልኩሌተሩ መግዛት ችግር ያሉ ተማሪዎች ወይም ደግሞ አቅም የሌላቸው ተማሪዎች ይጠቅማል ብዬ አምናለሁ።
አገኘው ያልከውን የተለየ የሂሳብ ወይ ደግሞ ማቴማቲክስ ስሌትን ትክክለኛ ስለመሆኑ ያጣራልህ ያረጋገጠልህ አካል አለ?
አዎ አሉ። በመጀመሪያ በትምህርት ቤታችን የኦሮሚያ ልማት ማህበር ልዩ አዳሪ ትምህርት ቤት የማቴማቲክስ ዲፓርትመንት ካረጋገጡ በኋላ ወደ አዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲ ላኩ። ከዛ በኋላ በአዳማ ሳይንስ እና ቴክኖሎጂ የሚገኙ የማቴማቲክስ ዲፓርትመንት አባላት ካረጋገጡ በኋላ በመጨረሻ ላይ የሪኮመንዴሽን ሌተር ሰጡ። ይሄ ፎርሙላ ወደ አዳማ የሚላከው እንዲህ አይነት ስራ የሰራው ሰው ካለ ከዌብሳይት እና እንዲሁም ደግሞ ከተለያዩ መጽሐፎች ላይ አይቶ ከዛ በኋላ እንዲህ አይነት ስራ ከሌለ የኔ ይሆናል ማለት ነው። እንዴ ለዚህ ነው ወደ አዳማ ምላክ
እና ይህ ግኝት የቶሌ ነው ማለት ነው። ሌላ አንተን የሚጋራ ሰው የለም ማለት ነው ይሄን በተመለከተ?
አዎ የለም የለም ብለው ነው የሪኮመንዴሽን ሌተር የሎካል እና እንደውም ደግሞ በኢንተርናሽናል ጆርናል ለማሳተም ሪኮመንድ ያደረጉ።
ኢትዮጵያ የፈጠራ መብት ምዝገባ ተቋም ለማስመዝገብ ሙከራ አድርገሃል?
ፓተንት ምናምን አላገኘሁም፣ ግን ለወደፊት በተለይ ከአንድ ወር ወዲህ ይህን ፓተንት ለማግኘት እየሰራው ነኝ። እንዲሁም ደግሞ አሁን ሎካል ጆርናል ድራ እንዲሁም ደግሞ በኢንተርናሽናል ጆርናል ለማሳተም እየሰራው ነው።
ቶሌ ወደፊት ምንድን ነው መሆን የምትፈልገው ወይ ደግሞ ማጥናት የምትመኘው?
ያ እኔ ከዚህ በፊት ማጥናት የምመኘው ኤሮስፔስ ኢንጂነሪንግ የሚባለው መማር ነው የምፈልገው። ይሄ ፊልድ ደግሞ በተለይ ሀገራችን ውስጥ ዩኒቨርሲቲ የማስተማር ስለሌለው ያው የውጭ አገር ወይም ደግሞ ስኮላርሽፕ እስካሁን ስለማይገኘው አሁን እኔ ያለው ቻንስ ወደ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ገብቼ ኮምፒውተር ሳይንስ ኤንድ ኢንጂነሪንግ የሚባለው ፊልድ ጥሩ ብዬ አምናለሁ። እሱን ለመማር ፈልጋለሁ።
የሮ ሳይንስን ለምንድን ነው ለማጥናት የተመኘኸው?
ይሄ ኤሮስፔስ ኢንጂነሪንግ የሚባል አንደኛ በተለይ በሀገራችን ውስጥ ኤሮስፔስ ወይም ደግሞ በዩኒቨርሲቲ ውስጥ የተለያዩ ነገሮች ማጥናት ስራው ከዛም አይደለም። አንደኛ ይሄን ለወደፊት ማጥናት እፈልጋለሁ ነበር። ሌላ ደግሞ ኤሮስፔስ የሚባለው በኦሮሞዎች ጋር ግንኙነት አለ። አህቦረና በአፋን ኦሮሞ የሚባለው አለው።
አስትሮኖሚ ማለት ነው?
አዎ አስትሮኖሚስት ለመሆን ይፈልጋለሁ። ይሄ አስትሮኖሚ ደግሞ ኦሮሞ ጋር እያያዛል። በተለይ በአፋን ኦሮሞ ዳሀቦረና የሚባለው ይሄንን ደግሞ በሳይንስ እንደ ሳይንቲፊኩ ጥሩ ስራ ለማስራት ነው የሚፈልገው።
ዳሀ ማለት ከስነ ከዋክብት ጋር የሚያዝ ጥናትና ምርምር እንደማለት ነው አይደል ቶሌ?
አዎ እንዲህ ነው እንዲህ ነው።
አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ በጣም እናመሰግናለን። ይህንን ጣፋጭ የፍቅር አዲስ ሙዚቃ ቆየት ብለን እንጋብዛችኋለን። የዛሬው የጋቢና ቪዲዮ ጉዟችን በዚህ ተጠናቋል። አብረናችሁ የነበርነው ደግሞ አብታሙ ስዩምና
ኤደን ገረመው ነበርም። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር እንዲሁ ሃሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን። የድምፅ መሀንዲሳችን የነበረው ደግሞ ሞክቢል ያቤሮ ነው። ደህና ደሩ፣ መልካም ምሽት።
ኩን ራዲዮ ሰገሌ አሜሪካ